ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በኢሮብ ወረዳ የዳውሃን ከተማ ሕዝብ የአልጀርሱን ስምምነት ተግባራዊ ለማድረግ የተወሰነውን ውሳኔ በአደባባይ ተቃውሟል። ውሳኔው ኢ ፍትሐዊ ነው ያለው ሕዝብ ፍትሕ አልባ ሰላም ሊኖር አይችልም ብሏል። ዛሬ ዘግይቶ የወጣ አንድ የሕዝባዊ ወያነ ሓርነት ትግራይ መግለጫ ደግሞ ሕዝብ ያላመነበት ውሳኔ ተግባራዊ እንደማይሆን ገልጿል። በዛሬው ሰልፍ ከወጡ አንደኛው አቶ ወልዴ ብስራት ይገኙበታል።
እኛ ኤርትራውያን ጋር አብሮ በጉርብትና ቆይተናል። አሁንም ለመቀጠል እንፈልጋለን። እንዲህ በምንልበት ጊዜ ማንነታችንን አሳልፈን አይደለም። እነሱ የራሳቸው ማንነትን ይዞ እኛ ራሳችን ማንነት ይዘን መሆን አለብን።
ዝርዝሩን በዕለቱ አብይ ርዕስ ተቀብ
ጤና ይስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ የዛሬ አርብ ሰኔ 1 2010 ዓ ም ምሽት አስተናጋጆቻችሁ ቆንጂት ታዬና
ሰለሞን ክፍሌ እንሆናለን። ፕሮግራሙን ብርሃን ኃይሉ ትመራለች። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
በኢሮብ ወረዳ የዳህዋን ከተማ ሕዝብ የአልጀርሱን ስምምነት ተግባራዊ ለማድረግ የተወሰነውን ውሳኔ በአደባባይ ተቃወመ። በተቃውሞ ሰልፉ የወጣው የከተማዋ ሕዝብ የውሳኔው ተግባራዊነት ለኢሮብ ሕዝብ ሕልውና አደጋን ይጋርጣል ብሏል። ውሳኔው ኢፍትሐዊ ነው ያለው ሕዝብ ፍትህ አልባ ሰላም ሊኖርም ብሏል ዛሬ ሊኖር አይችልም ብሏል። ዛሬ ዘግይቶ የወጣ አንድ የህወሓት መግለጫ ህዝብ ያላመነበት ውሳኔ ተግባራዊ እንደማይሆን ገልጿል። ከዜና በኋላ በአብይ ርዕስ እንመለስበታለን። ኢትዮጵያ ውስጥ የ10ኛና የ12ኛ ክፍሎች ተማሪዎች ፈተና በሚወስዱበት ጊዜ በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢዎች ውስጥ የሶማሌ ክልል ልዩ ኃይል ያደርሰዋል በሚባል ጥቃት ምክንያት ብዙ ትምህርት ቤቶች መዘጋታቸውንና የብዙ ሺህ ተማሪዎች የትምህርት ሂደት መስተጓጎሉን የአካባቢው ነዋሪዎችና ባለስልጣናት ለአሜሪካ ድምጽ ተናግረዋል። ይህንንም ከዜና በኋላ በመጽሔት ክፍለ ጊዜ እናቀርባለን።
ሩሲያ G7 ባለጸጎቹ ሀገሮች የመሪዎች ጉባኤ ላይ እንድትካፈል መጋበዝ አለባት ሲሉ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ፕሬዚደንቱ የመሪዎቹ ጉባኤ ወደሚካሄድባት ወደ ካናዳው ለመጓዝ ከዋይት ሀውስ ሲነሱ ለጋዜጠኞች በሰጡት ቃል ሩሲያን ከማንም በላይ የሚያባንናት ሰው ቢኖር እኔ ነኝ፣ ያ እንዳለ ሆኖ ጉባኤው ላይ መገኘት አለባት ብለዋል። አንድ ሌላ የG7 አባል ሀገር መሪ የኢጣሊያ ጠቅላይ ሚኒስትር ጁሴፔ ኮንቴ የሚስተር ትራምፕን ሐሳብ ደግፈው በትዊተር ጽፈዋል። የጉባኤው አስተናጋጅ ሀገር የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶም ሀገራቸው የሩሲያን ማኅበሩን ተመልሳ እንድትቀላቀል መፈቀድ መቃወሟን ትቀጥላለች ሲሉ አስታውቀዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ግን እሰጥ አገባውን ከምንም ባለመቁጠር ሩሲያ ትኩረቷን ሌሎች መድረኮች ላይ እየዋለች ነው ማለታቸውን ስፑትኒክ የዜና አገልግሎት ዘግቧል። እንደ አውሮፓውያን ዘመን አቆጣጠር በ1997 ዓ.ም ሩሲያ ማኅበሩን መቀላቀሏን ተከትሎ በዓመቱ G8 ተብሎ እንደነበር ይታወሳል። ሆኖም ሩሲያ የዩክራይን ግዛት የሆነችውን ክሪሚያን በ2014 ዓ.ም ላይ ወራ ከያዘች በኋላ ከቡድኑ ታግዳለች። ባለፈው ዓመት ነው ሞስኩ ከነጭራሹ ከቡድናችሁ ወጥቻለሁ ስትል ያስታወቀችው።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሺንዞ አቤን ማለትም የጃፓኑን ጠቅላይ ሚኒስትር ትናንት በዋይት ሀውስ ተቀብለው አነጋግረዋል። ፕሬዚደንት ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር እንደሚነጋገሩ ከታቀደበት ጊዜ በቀናት ቀድመው ነው አቤን ያገኟቸው ማለት ነው። ትራምፕና የሰሜን ኮሪያው መሪ ሲንጋፖር ላይ የሚገናኙት በመጪው ማክሰኞ ሲሆን በተጨባጭ የሚታወቅ ነገር እንደሌለ ትራምፕ አምነው ተቀብለዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ላቲሳ ሆክ ያጠናቀረችው ዘገባ አለ። አዳነች ፍሳዬ ታቀርባለች።
ሺንዞ አቤ ወደ ዋሽንግተን የመጡት ስለ ዩናይትድ ስቴትስና ስለ ጃፓን የንግድ ግንኙነት ለመነጋገር ሲሆን ዋናው አጀንዳቸው ከሰሜን ኮሪያው መሪ ጋር ስለሚደረገው ንግግር ሳይሆን አልቀረም። የአሜሪካው ፕሬዚደንት ለሚካሄደው የመሪዎቹ ጉባኤ ብሩህ ተስፋ አንጸባርቀዋል።
We're going to have a great success. I don't think it will be in one meeting.
በአንድ ስብሰባ የሚሆን አይመስለኝም። ይህ ለብዙ 10 አመታት ሲራዘም የቆየ ነው። ከዚህ ቀደም ደጋግሜ እንደተናገርኩት ሁሉ በሌሎች ፕሬዝደንቶች መከናወን የነበረበት ነገር ነው።
ከሁለት ሳምንታት በፊት ፒዮንግያንግ ጠባዝል ፈፋ አሰምታለች በሚል የጉባኤውን መካሄድ ሰርዘው ነበር። ኋላ ግን ከኪም ጆንግ ኡን የተላከው ደብዳቤ የወዳጅነት ስሜት አለው በሚል ሐሳባቸውን ለውጠው ለመሰብሰብ ወሰኑ። ትራምፕ አያይዘውም ከሰሜን ኮሪያ ጋር ስምምነት ከተደረገ ዩናይትድ ስቴትስ፣ ጃፓን፣ ቻይና እና ደቡብ ኮሪያ በሰሜን ኮሪያ የኢኮኖሚ እድገት ለመርዳት ዝግጁ ናቸው ብለዋል። የጃፓን ጠቅላይ ሚኒስትር ለዲፕሎማሲው ጥረታቸው ትራምፕን አሞግሰዋል። በኮሪያው ልሳነ ምድር ዘላቂ ሰላም እንዲኖር መላው ዓለም ይመኛል ሲሉም አስገንዝበዋል። ከፒዮንግያንግ ጋር ለሚደረገው ማንኛውም አይነት ስምምነት መለኪያ የሚሆነው የኒውክሌር መሳሪያዋን ሙሉ በሙሉ ማስወገድና የተባበሩት መንግስታት ድርጅት ውሳኔን ማክበር ነው ብለዋል። ለጉባኤው ዝግጅት አስቀድመው ከሰሜን ኮሪያው መሪ ጋር የተገናኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ፕሬዚደንት ትራምፕ ወደ ጉባኤው የሚሄዱት አእምሯቸውን ክፍት አድርገው ነው ብለዋል።
ዩናይትድ ስቴትስ አቋሟን በተደጋጋሚ ግልጽ አድርጋለች። ተቀባይነት የሚያገኘው የኮሪያ ልሳነ ምድር ሙሉ በሙሉ ሊጣራ በሚችልና ዘላቂ በሆነ መንገድ ከኒውክሌር ጦር መሳሪያ ነጻ መሆን አለበት የሚል ነው የአሜሪካ አቋም።
የኮሪያው ልሳነ ምድር ከኒውክሌር ነጻ መሆን እስከሚጠናቀቅበት ጊዜ ድረስ በሰሜን ኮሪያ ላይ የተጣለው ዓለም አቀፍ ማዕቀብ እንደሚቀጥል ዩናይትድ ስቴትስ ግልጽ አድርጋለች። የዲፕሎማሲያዊ ጥረት ከከሸፈም ተጨማሪ ማዕቀብ ትጥላለች ዩናይትድ ስቴትስ።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት 6 ህገወጥ የሰው አዘዋዋሪዎች ላይ ሊቢያ ጠረፍ ላይ ፍልሰተኞችን የብዝበዛ አድራጎት ይፈጽሙባቸዋል በማለት ወንጅሎ ዓለም አቀፍ ማዕቀብ ደነገገባቸው። 2 ኤርትራውያንና 4 ሊቢያውያን ከአፍሪካ ሀገሮች በሜዲትራኒያን ባህር አቋርጠው አውሮፓና ሌሎችም ሀገሮች ለመድረስ የሚጓጉ ፍልሰተኞችን የሚበዘብዝ ቡድንና ሚሊሺያ አደራጅተው የሚንቀሳቀሱ ናቸው ብሏል። ከትናንት አሙስ ጀምሮ ተግባራዊ የሆነው ዓለም አቀፉ ማዕቀብ 6 ህገወጥ አዘዋዋሪዎች የባንክ ሂሳቦቻቸው እንዳይንቀሳቀሱና በዓለም ዙሪያም ዓለም አቀፍ ዝውውር እንዳያደርጉ የሚከለክል ነው። የጸጥታው ምክር ቤት በጉልበት ሰዎችን በህገወጥ መንገድ በሚያዘዋውሩ ቡድኖች ላይ ማዕቀብ ሲያውጅ ይህ የመጀመሪያ ጊዜ መሆኑ ነው። ሊቢያ ውስጥ ህገወጥ አዘዋዋሪዎች በአንድ የባሪያ ንግድ ገበያ ላይ አፍሪካውያን ፍልሰተኞችን በጨረታ ሲቸበችቡ ባለፈው ህዳር ወር የተላለፈ የሲኤንኤን ቴሌቪዥን ስርጭት በፍልሰተኞች ላይ ስለሚደርሰው በደል አጉልቶ ማሳየቱ ይታወሳል። ማዕቀብ የተደነገገባቸውን 6 ሰዎች ስም ዝርዝር ያቀረበችው የምክር ቤቱ ቋሚ አባል ኔዘርላንድስ እንደሆነች ታውቋል። 2 ኤርትራውያኑ ፍትዊ አብዱረዛቅ እና ኤርሚያስ ግርማ የሚባሉ ናቸው። በብዙ 10 ሺዎች የተቆጠሩ የሚበዙት ከአፍሪካ ቀንድ የሚነሱ ፍልሰተኞችን እያሽለኮለኩ ወደ ሊቢያ ጠረፍ ከዚያም ወደ አውሮፓና አሜሪካ የሚያሻግሩ መሆናቸው ተዘግቧል።
በመጨረሻም ዓለም አቀፍ ቀይ መስቀል ከየመን 71 ሰራተኞቹን አስወጣ። ጦርነቱ እየተባባሰ በመሆኑና ሰራተኞች ለጥቃት በመጋለጣቸው እንደሆነም አስታውቋል። ቀይ መስቀል ትላንት ባወጣው መግለጫ በአሁን ወቅት የምናካሄደውን ቅስቀሳ እየታገደ ዛቻ እየተሰነዘረብንና በቅርብ ሳምንታት ደግሞ በቀጥታ ኢላማ እየተደረግን ነው ብሏል። 71 ሰራተኞች መውጣታቸው የድርጅቱን የቀዶ ጥገና ሕክምና የውሃና የምግብ እርዳታ መርሃ ግብሮቹን የሚነካ ይሁን እንጂ 450 ሰራተኞቹ አሁንም ስራቸውን እንደሚቀጥሉ ቃል አቀባዩ ሜሪ ክሌር ፌጋጋሊ አመልክተዋል። ባለፈው ሚያዝያ ወር የመን ታኢዝ ከተማ ውስጥ ማንነቱ ያልታወቀ ታጣቂ ተኩስ ከፍቶ አንድ ሊባኖሳዊ የዓለም አቀፍ ቀይ መስቀል ሠራተኛ ገድሏል። ዜናው በዚሁ ይጠቃልላል።
በመጨረሻ የአንድ ዜና ላክል ሶሎሞን። ዝነኛው አሜሪካዊ የምግብ ሥራ ባለሙያ እና በቴሌቪዥን ስርጭቱ የሚታወቀው አንቶኒ ቦርዴን አረፈ። በቴሌቪዥን ፕሮግራሙ ዓለም አቀፍ ዝናን ያተረፈውና የምግብ አሰራር መጽሐፍት ደራሲው የ61 ዓመቱ አንቶኒ ቦርዴን ዛሬ አርብ ፈረንሳይ ውስጥ ሞቶ ነው የተገኘው። የራሱን ሕይወት አጥፍቶ እንደሆነ ነው ሲኤንኤን ቴሌቪዥን የገለጸው። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች አንዱን ከወዲሁ ለማስተዋወቅ
እና አሁን ዶክተር አብይ አለ ቅድመ ሁኔታ እንቀበላለን ሲሉ የግድ ቁጭ ብሎ መነጋገር መደራደር ያስፈልጋል። ምክንያቱም ያ በካርታ የተሰመረው ቤተ ክርስቲያንና መቃብር ይለያል። ትምህርት ቤት ለሁለት ይከፍላል። ይሄ ሊሆን የሚችል ነገር አይደለም። ስለዚህ በአካል ተገናኝቶ ካርድ እንደሚተከልበት ጊዜ እንዲህ አይነት ጉራማሌ ሁኔታ ሲፈጠር መደራደር ያስፈልጋል፣ ወደ ስምምነት መድረስ ያስፈልጋል።
ቀንጭበን ያሰማናችሁ ድምፅ የዶክተር ያዕቆብ ኃይለማርያም ነው። በኢትዮጵያ ስለ ሕዝብ ከመኖሪያው መፈናቀልና መፍትሄዎቹ መልስ ከሰጡበት የተወሰደ ነው። በሁለተኛው አጋማሽ ጠብቋቸው። አሁን የዕለቱ አብይ ርዕስ በኢሮብ ወረዳ የዳህዋን ከተማ ሕዝብ የአልጀርሱን ስምምነት ተግባራዊ ለማድረግ የተወሰነውን ውሳኔ በአደባባይ ተቃውሟል። በተቃውሞ ሰልፉ የወጣው የከተማዋ ሕዝብ የውሳኔው ተግባራዊነት ለኢሮብ ሕዝብ ሕልውና አደጋን እንደሚጋርጥ ተናግሯል። ውሳኔው ይህ ፍትሐዊ ነው ያለው ሕዝብ ፍትሕ አልባ ሰላም ሊኖር አይችልም ብሏል። ዛሬ ዘግይቶ የወጣ አንድ የህወሀት መግለጫ ሕዝብ ያላመነበት ውሳኔ ተግባራዊ እንደማይሆን ገልጿል። መለስካቸው አመሀ ዝርዝሩ ልኳል።
ከጥቂት ቀናት በፊት የኢህአዴግ ሥራ አስፈጻሚ ኮሚቴ ተሰብስቦ ባሳለፈው ውሳኔ መሠረት የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ አለምንም ቅድመ ሁኔታ ተቀብሎ ተግባራዊ ለማድረግ የደረሰበትን ውሳኔ በኢሮብ ወረዳ የዳዋን ከተማ ሕዝብ በብርቱ እንደተቃወመው ታወቀ። የከተማው ሕዝብ ሰላማዊ በሆነ መንገድና በወረዳው አስተዳደር ዕውቅና መሠረት ያደረገው የተቃውሞ ሰልፍ እንዲዘገይ ህወሀት ጠይቆ እንደነበረ ለቪኦኤ የተናገሩት የወረዳው አስተዳዳሪ አቶ ንጉሴ ሀጎስ ሕዝቡ ጥያቄውን እንዳልተቀበለና በሰላማዊ የተቃውሞ ሰልፍ እንደገፋበት ገልጸዋል። በዚች ትንሽ የወረዳ ከተማ ከሦስት ሺህ በላይ ሕዝብ ተሰልፎ እንደተቃወመ እሳቸውና ሌሎችም የከተማው ነዋሪዎች ለቪኦኤ ተናግረዋል። ካነጋገርኳቸው የከተማው ነዋሪዎች አንዱ አቶ ወልዴ ብስራት ለተባሉ ሰው ለምን ተቃወሙ የሚል ጥያቄ አቅርቤላቸው ነበረ።
እንግዲህ ሰላም የኢሮብ ህዝብ ሰላም ይፈልጋል፣ ግን ፍትህ አልባ ሰላም የለም። ፍትህ የሰላም እናት ናት። ፍትህ ሲገኝ ነው ሰላም የሚገኘው። ሰው ፍትህ ሰላም መፈለግ ማለት ምን እንደሆነ አይገባንም። ስለዚህ እኛ ኤርትራውያን ጋር አብሮ በጉርብትና ቆይተናል። አሁንም ለመቀጠል እንፈልጋለን። እንዲህ በምንልበት ጊዜ ማንነታችንን አሳልፈን አይደለም። እነሱ የራሳቸው ማንነትን ይዞ እኛ ራሳችን ማንነት ይዘን መሆን አለበት። አናሳ ብሔረሰቡ በሁለት አገር ከተከፈለ እንዳልነበረ ነው የሚሆነው። ስለዚህ አንድ ሰብአዊ ክብርን አጥፍተህ ሰላም ልታገኝ አትችልም እና የሰላም እናት ፍትህ ነው።
አቶ ወሌ ብስራት የአልጀርሱ ስምምነትም ቢሆን ችግር ያለበት ነው ይላሉ።
በአልጀርስ የተደረገው ስምምነት ቢሆን በምንም ህዝቡን ያላሳተፈ የኢሮብ ህዝብ ያቀረበውን ሰነድ በደንብ ያልቀረበበት አሁን አይደለም እኮ ችግር የተፈጠረው። ከመጀመሪያው ይሄ ውሳኔ ሲወሰን ጀምሮ የኢሮብ ህዝብ ለኢትዮጵያ መንግስት በየእርከኑ እስከ ዩኤን ድረስ ማመልከቻ አስገብተዋል፣ ጥሪውን አሰምተዋል። አሁን በድንገት የወጣው ዳግም ተነስቶ እየተቃወመ ነው ያለው።
ሌላው የዳውሃን ከተማ ነዋሪ አቶ ስዩም ዮሐንስ ውሳኔው በተለይ የኢሮብን ህዝብ ለምን እንደሚጎዳው ያብራራሉ።
ዋና ፍሬ ነገሩ የነበረው አልጀርስ ስምምነቱ ተግባራዊ የሚሆን ከሆነ እኛ እንደ ብሔረሰብ መቀጠል አንችልም፣ በሁለት የሚከፍለን ነገር ነው። ስለዚህ ሲጀመር ድርድሩም ሲደረግም ነባራዊ ሁኔታም ያላገናዘበ ያለው ታሪኩም በደንብ ያላየና የማይሆን ለብሔረሰቡ የማይመጥን ስለነበረ አንቀበለውም፣ ድሮም አልተቀበልነውም፣ አሁንም አንቀበልም በማለት ነበረ።
መፍትሄ ነው ብሎ የሚለው ነገር አለ። ህዝቡ እንዴት ቢሆን ይሻላል ብለው ነው የሚያቀርቡት አማራጭ አለ።
ሲጀመር በኢትዮጵያ መንግስትም መፈረስ አልነበረበትም ውሉ። ከተፈረመ ጉዳዩም ያው ማስመለስ አይቻልም፣ ግን ውሳኔው ግን ተግባራዊ መሆን አይችልም። ተግባራዊ የማይሆንበት ምክንያት ደግሞ እኛም እንታወቃለን፣ ያው ድንበር የምንኖር ሰዎች ስለሆን ኤርትራ ጋር ያሉት እኛም እናውቃቸዋለን፣ እነሱም ያውቁናል። የእኛ ድንበርም እነሱ ያውቃሉ። ስለዚህ እኛ ተግባብተንም መጨረስ የምንችለው ነገር ነው። እነሱም የራሳቸውን መሬትም ያውቃሉ፣ እኛ ደግሞ የራሳችን ስለምናውቅ ትራዲሽናሊ መጨረስ የሚቻለው ነገር ነው እንጂ በሄግ ውሳኔ ወይም ባልነበሩበት በአየር የተነሳው ፎቶ ተደርጎ ምን እሱ መፍትሄ ሊሆን አይችልም። አሁንም ራሱ ሁለት ላይ የሚከፍል ከሆነ መፍትሄም ሊያመጣ አይችልም፣ ፈለገውን ዘላቂ ሰላምም ሊያመጣ አይችልም ነው የሚለው።
ያው በእርስዎ አስተያየት የሰላም ሂደት እንግዲህ ተፈላጊ ነው በሁሉም ዘንድ፣ እንዴት ቢጀመር ይሻላል ነው የሚሉት?
አዎ ብለናል። አሁን ሁሉም አንድ ሀሳብ ነው ያለው። እዚህ አካባቢ ተግባብቶ የሚኖር ህዝብ ነው፣ አንድ ህዝብ ነው እና ይረዳዳል። ስለዚህ አሁን እያልኩ የነበሩት ምንድን ነው፣ እኔም የኔም ሀሳብ የሆነው ነው። ሰላም ይፈለጋል፣ በጣም ይፈለጋል። ሰላሙን ግን የምትፈልገው የራስህን ሰጥተህ አይደለም፣ የራስህን ይዘህ ነው ሰላምን የምትፈልገው። የራስህ ቤትህን ከሰጠው ያው ያለ ቤት ትኖራለህ፣ የቤትህን ለሌላ ሰው ትሰጣለህ እና ይሄ ሰላም ሊያመጣ አይችልም። የየራስህን ይዘህ ግን ሰላም ማድረግ ይቻላል፣ የኛ አቋም ማለት ነው።
ለመሆኑ አሁን በድንበር አካባቢ በዛ አካባቢ እንዴት ያለ እንቅስቃሴ ያለ ነው? ለአድማጮቻችን ሊነግሩኝ ይችላሉ?
ድንበሩ ብዙ ጊዜ በመሀል ሀገር የሚነገረው አይነት አይደለም። መሀል ሀገር ምንድን ነው የሚባለው? ኖ ፒስ ኖ ዋር ሁኔታ አለ ነው የሚባለው። እዚህ ሁሌ ዋር ነው ያለው። ባይ ዘ ወይ ሁሌ ጥይት የሚሰማበት በየሌሊቱ በየጠዋቱ የሚሰማበት ነው። ሰው በጦርነት መሀል ነው የሚኖረው። ግን የሚፈልገው ምንድን ነው? የራሱን ይዞ ይሄ የሚጣሉ ያሉት ወይም ደግሞ እንትን ወከባን የሚፈጥሩት ሁለቱም መንግስታት ሊሆን ይችላል እንጂ ህዝቡ ተረራቶ አብሮ የኖረ ህዝብ ነው። እርስ በርስም በደንብ ይታወቃል። ግጭትን ቢያጋጥም ለአካባቢ ሽማግሌ ይፈታው የነበረ ጉዳይ ነው። ስለዚህ አሁንም በሱ ምክንያት ነው መጨረስ የሚችለው ነው እንጂ አዲስ አበባ ላይም አስመራ ላይ ሆኖ በመፎካከር በመወዳደር የሚደረግ መፍትሄም አይደለም ነው የሚለው ከጅምሩ ማለት ነው።
የኢሮብ ወረዳ አስተዳዳሪ አቶ ንጉሴ አጎስም የኢትዮ ኤርትራ የድንበር ኮሚሽን ውሳኔ ሊያስታርቅና የሰላም መሰረት ሊሆን እንደማይችል የህዝቡ እምነት እንደሆነ ይናገራሉ። አስቀድመን ግን ስለ ድምፁ ጥራት ጉድለት ይቅርታ እንጠይቃለን።
ሁለቱም መንግስታት ነገሩን ወደ ህዝብ አውርዶ ህዝቡን ተወያይቶ ከየት ወዴት ኤርትራ እንደሆነ ከየት ወዴት ደግሞ ኢትዮጵያ እንደሆነ ስለሚያውቅ ህዝብ በተወጣጣና በህዝብ ተሳትፎ የመሰረተ ግንኙነት ዘላቂ ሰላምን ስለሚጠቅመን ከፖለቲካዊ ጉዳይ ወጣ ብሎ ሆኖ ህዝብ ተወያይቶ መፈታት አለበት። ካልሆነ የድንበር ኮሚሽን ውሳኔ
አቶ ንጉሴ ጨምረው እንደተናገሩት ዛሬ ዘጌት ብሎ ህወሓት ባወጣው መግለጫ ህዝቡ ያላመነበት ውሳኔ ተግባራዊ እንደማይሆን አስታውቋል።
መለስካቸውን ለዘገባው እናመሰግናለን። ውሳኔውን አስመልክቶ የትግራይ የኮሚኒኬሽንስ ጉዳዮች ኃላፊ አቶ ረዳኢ ሀለፎም የህዝባዊ ወያነ ሓርነትን መግለጫ ያስረዳሉ።
ናይ ኣልገር ስምምዕነት ዝብል ወሲዱ ዝበዝሕ ክብለት ከል ኸዋላ ማሕበራዊ ሚድያ ገለ ከምክንዕዘብ ኣለና
በማኅበራዊ ሚድያ እንደታዘብነው የአልጀርስ ስምምነትን ተመርኩዞ አንድን መሬት ቆርሶ ለኤርትራ አሳልፎ ለመስጠት ዝግጅት እንዳለ በሚገልጽ መልኩ የተለያዩ ሰዎች የየራሳቸውን ትርጉም በመስጠት ላይ ስለሚገኙ ይህንን ብዥታ ለማጥራት ያለመ ነው መግለጫው። ሉዓላዊነታችንን አሳልፈን እየሰጠን ነው የሚሉ የማኅበራዊ ሚዲያ ዘገባዎችም ስለታከሉበት ጭምር ነው ለማጥራት የሞከር ነው። የኢህአደግ መግለጫ የአልጀርስ ስምምነትና የድንበር ኮሚሽን ውሳኔን ተቀብለን ለመተግበር እንሰራለን ነው የሚለው። ስለዚህ ወደ ድርድር እንቅረብ ማለት ነው። ከዚህ ባለፈ ግን ከድርድርና ከውይይት የሚሆነውን ሁኔታ አስቀድሞ በመተንበይ ወይም ከራስ ጥቅም በመነሳት የኢህአደግ ውሳኔ ይህንን አካባቢ አሳልፎ ለመስጠት ያለመ ነው፣ ትግራይን ለማዳከም ያለመ ነው፣ በዚህም በዚያም መቁረጥ ማለት ነው የሚሉ ማደናገሪያ ሐሳቦችን ለማጥራት ያለመ ነው መግለጫው። አሁን እየተፈለገ ያለው የኤርትራ መንግሥት ወደ ሰላም ድርድር እንዲቀርብና ሁለቱም ሕዝቦች ወደ ነበሩበት ግንኙነት እንዲመለሱ ለመርዳት ነው። ከዚህ ባለፈ ቁራሽ መሬታችንን አሳልፈን አንሰጥም፣ እፍኝ አፈራችንን አሳልፈን አንሰጥም፣ የሌላውንም አንፈልግም።
በሌላ በኩል ኤርትራውያንስ ውሳኔውን አስመልክቶ ምን ይላሉ? ተወልጄ ያደግሁት ኢሮብ ነው ያሉ አንድ ነዋሪነታቸው እዚህ በዋሽንግተን ዲሲ የሆነ ኤርትራዊ አነጋግሬያለሁ።
ደሳ እባላለሁ። ደሳ ኢሮብ እባላለሁ።
የት አካባቢ ነው የሚኖሩት?
ዋሽንግተን አካባቢ ነው የሚኖረው።
ይህንን የተደረሰውን ውሳኔ በመቃወም በኢሮብ የሚኖሩ ኢትዮጵያውያን የተቃውሞ ሰልፍ ማካሄዳቸውን ያውቃሉ?
አላወቅኩም።
እርስዎ ተወልደው ያደጉት የት ነው?
ተወልጄ ያደግኩት ኢሮብ ነው። አሊሰና ነው ተወልጄ ያደግኩት።
እና በኢሮብና አካባቢዋ የሚኖሩ ኤርትራውያን ይህን የኢትዮጵያ መንግስትና ኢህአዴግ የደረሰበትን ውሳኔ እንዴት ነው ያገኘው?
በጣም ጥሩ ነው። እንዲያውም ዘገይተዋል ባይ ነኝ። በሁለቱ መካከል የተደረገው ያሳዝነናል። ግን ሆኖም ህግ ስላልተስማሙ ወደ ህግ ሄዱ። ህግ ካለ በኋላ ህግ ያለው መቀበል ነው የነበረባቸው እና ዘገይቶ ሲል እስካሁን መቆየታቸው በጣም ያሳዝናል። አሁን ሰላም ማድረጋቸው በጣም ያስደስታል።
እንደ ሰሙት ጠቅላይ ሚኒስትሩ ኢትዮጵያ የአልጀርሱን የሰላም ስምምነት የምትቀበለው ያለምንም ቅድመ ሁኔታ እንደሚሆን አረጋግጠዋል። ይህን በተመለከተስ?
እሱ ነው ያስደሰተኝ። ቅድመ ሁኔታ ማድረጋቸውን ያለፈው ጊዜ በተመሳሱ ነው የነበረ። አሁን አለ ቅድመ ሁኔታ መቀበላቸው በጣም ያስደስታል። ለሁለቱም ጥሩ ነው።
እሺ፣ አመሰግናለሁ አቶ ደስታ።
እግዚአብሔር ይስጥልኝ። አመሰግናለሁ።
በአዲስ አበባ ዩኒቨርሲቲ ለዶክትሬት ዲግሪያቸው የሚማሩት አቶ ብስራት ወልደስላሴ በችግሩ ዙሪያ ሰፋ ያለ ማብራሪያ አላቸው። በእርሳቸው አስተያየት ሌሎች ጥሩ ናቸው የማይባሉ አማራጮች ላይ ከመውደቃችን በፊት ከሁሉም የተሻለውን የሰላም አማራጭ ለመያዝ ተጨማሪና አዳዲስ ጥረቶች ያስፈልጋሉ ይላሉ።
የመጀመሪያው ከሁሉም በላይ የሚፈለገውና ለሁላችን የሚጠቅመን ሰላም ስለሆነ በተቻለ መጠን አሁንም ቢሆን ሰላማዊ በሆነ መንገድ ድርድርና ውይይት ማጠናከር የሌሎች ማለት የአፍሪካም ሆነ የሌሎች ሀገሮች ትብብርን በመጠየቅ ኔጎሽሽን ማጠናከር ነው የኔ እንጂ አሁን እንደተባለ እንዳለ መሬት ላይ ተግባራዊ ማድረግ ከሚያመጣው ሰላም ይልቅ ችግሮች ይፈጥራል ብዬ ስለሚሰጋ ነው።
አቶ ወልዴ ብስራት በበኩላቸው የኢሮብን ሕዝብ ህልውና ለማስቀጠል ሊኬድበት ይቻላል የሚሉትን መንገድ አመላክተዋል።
አሁን ኢትዮጵያና የኤርትራ ጦርነት ከተጀመረበት ጊዜ አንስቶ በተለይ የአልጀርስ ስምምነት ከተፈረመበት እለት ጀምሮ የምንተማመንበት ወገንም እርግጠኞች አይደለንም። እኛ የምንተማመነው በራሳችን ላይ ነው። ለመብታችን ራሳችን መቆም አለብን። እኛን ዓለም አቀፍ ህግን የሚያጋሩ ለአናሳ ብሔረሰቦች የሚቆሙ የሰብአዊ መብት ጥበቃ ተቋማት በዚህ ላይ ድምጻችን ልሰሙልን እንፈልጋለን። መንግስቱም ድምጻችን ልሰማልን እንፈልጋለን። እስከ ተባበሩት መንግስታት ድረስ እሪያችን እንቀጥላለን ማለት ነው።
የኢህአዴግ ስራ አስፈጻሚ ኮሚቴ በቅርቡ ባከናወነው ስብሰባ ወደዚህ ውሳኔ የደረሰው ብዙ አስቦበት እንደሆነ የግንባሩ ሊቀመንበርና የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ገልጸዋል። በሁለቱ አገሮች መካከል ዛሬ ያለው ሁኔታ ጦርነትም ሰላምም የሌለበት ነው የሚባለውን ሐሳብ እንደማይስማሙበት ገልጸው በእሳቸው እምነት በሁለቱ አገሮች መካከል ዛሬ የሚታየው ሁኔታ ሞት አልባ ጦርነት ነው ብለውታል። ከዚያም አልፈው በዚህ የሰላም እጦት ምክንያት ኢትዮጵያ የሚደርስባትን የተለያዩ የምጣኔ ሀብትና ማኅበራዊ ጉዳቶችን ዘርዝረዋል። ከኢትዮጵያ በኩል ለተሰነዘረው አዎንታዊ የሚባል ተነሳሽነት ከኤርትራ የተሰጠው ይፋ ያልሆነ ምላሽ አሉታዊ እንደሆነ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጽሔት ትንታኔ ተሸጋግረናል። ኢትዮጵያ ውስጥ የ10ኛና የ12ኛ ክፍል ተማሪዎች ፈተና በሚወስዱበት ጊዜ በኦሮሚያና በሶማሌ ክልሎች አዋሳኝ አካባቢዎች ውስጥ የሶማሌ ክልል ልዩ ኃይል ያደርሰዋል በሚባል ጥቃት ምክንያት ብዙ ትምህርት ቤቶች መዘጋታቸውንና የብዙ ሺህ ተማሪዎች የትምህርት ሂደት መስተጓጎሉን የአካባቢው ነዋሪዎችና ባለስልጣናት ለአሜሪካ ድምፅ ተናግረዋል። የአፋን ኦሮሞ ዝግጅት ክፍላችን ባልደረባ ሶራ ሀለኬ ያጠናቀረው ዘገባ አለ። ሶሎሞን አባተ ያቀርበዋል።
በቦረና ዞን የሞያሌ ከተማ ከንቲባ አቶ አስቻለው ዮሐንስ የሶማሌ ክልል ልዩ ኃይል እያደረሰ ነው ባሉት ተከታታይ ጥቃት ምክንያት በዚህ ዓመት ከ4000 በላይ ተማሪዎች የትምህርት ዕድል መጨናገፉን ለቪኦኤ አፋን ኦሮሞ ዝግጅት ክፍል ገልጸዋል። በተጨማሪም ከተማይቱ የግጭቶች ስፍራ እንድትሆን ሁኔታዎች በማስገደዳቸው መሰረታዊ ልማትም ተስተጓጉሎባታል ብለዋል ከንቲባው። አቶ አስቻለው ይህንኑ ጉዳይ ይዘው አዲስ አበባ ለሚገኙ የክልሉ ባለስልጣናት አቤቱታ አቅርበው ሲመለሱ ለቪኦኤ የአፋን ኦሮሞ ዝግጅት ክፍል ባልደረባ ሶራ ሐለኬ በሰጡት ቃል እንዲህ ብለዋል።
ማንንም በርኖታ ጭፈመኒ ይረኒ ፈከን ናናኑ ማሳ መጋላቲ ሃይስኩሊን ጭፈመኒ ይራ ማንንም
የተዘጉ ትምህርት ቤቶች አሉ። ከተማይቱ ውስጥ የሚገኘው ከፍተኛ ሁለተኛ ደረጃ ትምህርት ቤት ተዘግቷል። የሞያሌ አንደኛ ደረጃ ትምህርት ቤት ተዘግቷል። አርባሌ ትምህርት ቤት፣ ሸዋባሬ ትምህርት ቤት፣ የማኢጎ ትምህርት ቤት ተዘግተዋል። ይሁን እንጂ በዚሁ ባልተረጋጋ ሁኔታ ውስጥ ከሚመለከተው አካል ጋር በመሆን የ8ኛ፣ የ10ኛና የ12ኛ ክፍሎች ተማሪዎች በአግባቡ ባይማሩም ፈተና ላይ እንዲቀመጡ እያደረግን ነው።
በዚህ ዓመት ውስጥ አንድ ቀን ጋብ አንድ ቀን ጋል እያለ ግጭቶች በየወቅቱ እንደሚከሰቱና በተለይም ለሁለተኛ ጊዜ ተፈጸመብን ባሉት ጥቃት ሳቢያ ትምህርት ቤቶቹ ሙሉ በሙሉ መዘጋታቸውን የሞያሌ ከንቲባ አቶ አስቻለው ተናግረዋል። ሰው የተሰበሰበበት ቦታ ላይ ቦምብ እንደሚጣል፣ መሳሪያ እንደሚተኮስ የገለጡት አቶ አስቻለው ቤተሰቦችና ተማሪዎችም ከተማይቱ ውስጥ በነጻነት ለመንቀሳቀስ መቸገራቸውን አመልክተዋል።
ዋንት ቀደበ ከመርሳ ከናቲ አዚለን ክፍትኑ ከሃይስኩል ፋክሪቲለን
ቱቃን ሳይጨምር የአካባቢው ነዋሪዎች የሚማሩት እዚህ ነው። የዝግጅትና ሁለተኛ ደረጃን ጨምሮ በኔ ግምት በአጠቃላይ ከ4000 በላይ የሚሆኑ ተማሪዎች ናቸው ትምህርታቸውን ያጡት።
ሞያሌ ወደ ኬንያ መሻገሪያ በር ብትሆንም ትኩረት ማጣቷን ወይም በርሳቸው አባባል መረሳቷንና የልማትም ተጠቃሚ እንዳልሆነች በመግለጽ አቶ አስቻለው ብሶት አሰምተዋል። ከተማይቱን የሚያቋርጠው ዋና መንገድም ሰሞኑን በጣለ ከባድ ዝናብ በጎርፍ መወሰዱን ከንቲባው አመልክተው አካባቢው ላይ ሰፍሯል ያሉት የሶማሌ ክልል ልዩ ኃይል እንደሚፈጽመው በጠቆሙት ጥቃት ምክንያት መንገዱን ለመጠገንም ብዙ ጊዜ መውሰዱን አስረድተዋል። በሌላ በኩል ደግሞ ሶራ ያነጋገራቸው የሞያሌ ወረዳ አስተዳዳሪ አቶ በጋጃ ሞርጌ በግጭቶቹ ምክንያት በወረዳው ውስጥ 6 የሚሆኑ ትምህርት ቤቶች መዘጋታቸውን ገልጸዋል።
የህዝቡ ጥያቄ የህግ የበላይነት ይከበር፣ ህዝብ ላይ ቦምብ የሚወረውር አካል ይጠየቅ፣ ሰው የሚገድሉ የመከላከያ ሰራዊት አባላት ይጠየቁ፣ እንዲህ አይነት አድራጎት እንዲፈጸም ከጀርባ ሆኖ የሚገፋፋም ይጠየቅልን የሚል ነው። ይሄ የእኛም ጥያቄ ነው። ተዋጊዎቹ እኛን ከዚህ አገር ማፈናቀል ነው የሚፈልጉት።
ሞያሌ በደቡብ ኦሮሚያ ቦረና ዞን ውስጥ የምትገኝ ከተማ ስትሆን በወረዳው ውስጥ ከ362,000 በላይ ሰው እንደሚኖር አስተዳዳሪው ገልጸዋል። ሞያሌ ከአዲስ አበባ 700 ኪሎ ሜትር ርቀት ላይ በስተ ደቡብ በኢትዮጵያና በኬንያ ወሰን ላይ ትገኛለች።
ወደ ቀጣይ የመጽሔት ትንተና ርዕስ እንለፍ። ከ2009 ዓመተ ምህረት ክረምት ጀምሮ በሙስና ተጠርጥረው የታሰሩ የመንግሥት የሥራ ኃላፊዎችና ሌሎች ግለሰቦች ለበርካታ ዜጎች የተሰጠውን የመፈታት ዕድል እንዲያገኙ ቤተሰቦቻቸው እየጠየቁ ነው። በተመሳሳይ ጉዳይ ተጠርጥረው የታሰሩ ዜጎች እየተፈቱ ባለበት በዚህ ወቅት የእነዚህኞቹ ጉዳይ አለመታየቱን በመጥቀስም ለጠቅላይ ሚኒስትር አብይ አህመድ አቤቱታ አቅርበዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ፍትህ ለማግኘት የጠቅላይ ሚኒስትር አብይ አህመድን ጣልቃ ገብነት የሚሹ ዜጎች ዛሬም ለአቤቱታ ወጥተዋል። የለውጡ ንፋስ አልደረሰንም፣ አዲሱ አካሄድ እኛን ዘሎናል ያሉ ዜጎች ከበራፋቸው ነበሩ። ዛሬ ከሰዓት ወደ ጠቅላይ ሚኒስትር ጽህፈት ቤት ያመሩት ከ2009 የክረምት ወራት ጀምሮ በቁጥጥር ስር የዋሉት የመንግስት የሥራ ኃላፊዎች፣ ባለሀብቶችና ሌሎች ታሳሪዎች ቤተሰቦች ናቸው። የአዲስ አበባ መንገዶች ባለሥልጣን ሥራ አስኪያጅ ኢንጂነር ፈቃደ ኃይሌን ጨምሮ ሌሎች የሥራ ኃላፊዎች ይገኙባቸዋል። ቤተሰቦቻቸው በዘመቻ የተያዙ ብለው የሚገልጿቸው እነዚህ ታሳሪዎች ካለፈው ሰኔና ሐምሌ ጀምሮ በቁጥጥር ስር የዋሉና በተለያዩ መስሪያ ቤቶች በኃላፊነትና በተለያየ ደረጃ ይሰሩ የነበሩ ናቸው። ታሳሪዎቹ በአዲስ አበባና በፌዴራል መንገዶች ባለስልጣን፣ በገንዘብና ኢኮኖሚ ልማት ትብብር ሚኒስቴር፣ በመተሃራ፣ በተንዳሆና በኦሞ ኩራዝ ስኳር ፋብሪካዎች፣ በአንበሳ የከተማ አውቶቡስ ድርጅት፣ በአዲስ አበባ ጽዳትና ውበት እንደዚሁም በሌሎች መስሪያ ቤቶች ይሰሩ ነበር። ዛሬ በጠቅላይ ሚኒስትር ጽፈት ቤት የተሰባሰቡትና አቤቱታ ያቀረቡትም በአጠቃላይ 162 አሳሪዎችን እንወክላለን ያሉ ቤተሰቦች ናቸው። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ በተለያዩ ጉዳዮች የተጠረጠሩት አሳሪዎች በይቅርታና ክስ በማቋረጥ እየተፈቱ መሆኑን እነዚህ ቤተሰቦች በቅርበት አስተውለዋል። የነዚህ በፖለቲካና በሙስና ተጠርጥረው የተያዙ ዜጎች መፈታት የነሱንም ተስፋ ከፍ እንዳደረገውም ገልጸዋል። በዚያው ልክ ግን ይቅርታና ክስ ማቋረጡ ካለፈው አመት ጀምሮ በዘመቻ የታሰሩትን ቤተሰቦቻቸውን ለምን እንዳላካተተ እነዚህ አቤቱታ አቅራቢዎች ግራ በመጋባት ይጠይቃሉ። ይህንን ቅሬታቸውን ከአንድ ወር በፊት ለጠቅላይ ሚኒስትር ጽፈት ቤት አቅርበው ነበር። የጽፈት ቤቱ ተወካይም አነጋግሮን ነበር ይላሉ ባለቤታቸው የታሰሩባቸው ዶክተር ገነት ግዛው።
የጠቅላይ ሚኒስትር ቢሮ ዳይሬክተሩ መጥቶ አናግሮን ሁላችንን የተወሰኑ ሰዎችን አናገረን። ግን ይሄ የምታዩ ግሩፕ እዛ ነበረ።
ዛሬ ያናገሯችሁ?
ይሄ ከወር በፊት ነው እና ወደ አቃቤ ሕግ አትምጡ ደውላችሁ ጠይቁ ተባልን። ደብዳቤው እዛ ይገኛል ጠቅላይ ሚኒስትር ቢሮ። ጠቅላይ አቃቤ ሕግ ፍትህ ሚኒስቴር ሂዱና እዛ ጠይቁ፣ እዛ መስራት ያለባቸውን ነገር በደብዳቤ ነግረናል። ከዛም በኋላ እዛ ሄደን ስንጠይቅ ለማነጋገር በፍጹም ማይቻል ነገር ነው የምታናግረን ጸሐፊ ሆነ።
እነሆ ዛሬ ከአንድ ወር በኋላም እነዚህ የታሳሪ ቤተሰቦች ወደ ጠቅላይ ሚኒስትር ቢሮ ሄደዋል። የጽህፈት ቤቱ ተወካይ አነጋግሮናል፣ ምላሹ ግን ተመሳሳይ ነው ብለዋል ዶክተር ገነት። በይቅርታና ክስ በማቋረጥ ዜጎችን መፍታቱ የእነሱንም ቤተሰቦች እንዲያካትትም በምሬት ይጠይቃሉ።
ሁሉም ሰው በየቤቱ ተዙሮ ቢታይ ቤት ብርበራ ቢካሄድ ተካሂደዋል፣ ሌሎች ነገሮች ተካሂደዋል። ምንም ነገር የሌለን ሰዎች ነን። ምንም እኛን የሚያስጠይቅ ነገር በስራ ሂደት ያለ ነገር ካለም በፍጥነት ተሰርቶ መውጣት ሲገባ ይሄውና አስር ወሩ እንደገና በግንቦት 20 ሲመጣ በተስፋ ነበር የምንጠብቀው። ያም ተስፋችን ጨለመ። ቀድሞውንም ተስፋ አለማየት ይሻላል፣ ካየ በኋላ ደግሞ ሲጨልመ በጣም ይከብዳል። እና እኛ በጣም ችግር ላይ ነን። ይሄ ሁሉ የምታየው ሴት ነው።
ስማቸው እንዲገለጽ ያልፈለጉ ሌላ የታሳሪ ቤተሰብም ዜጎችን በይቅርታና ክስ በማቋረጥ ከመፍታት አንጻር መንግስት አንድ ወጥ አሰራር መከተል እንዳለበት ይናገራሉ።
እኛ ንጹህ ነን፣ መንግስት ችግራችን ላይልን ይገባል ብለን ጠቅላይ ሚኒስትር ጽህፈት ቤት፣ ጠቅላይ አቃቤ ሕግ ሁሉ እሷ እንደገለጸችው ሄደናል። አሁን እዛ ክርክር ውስጥም ሳንገባ መጨረሻ ላይ ወንጀል ሰርተዋል፣ ነገር ግን ለሀገር መግባባት ሲባል ይቅርታ አድርገልናቸዋል በግንቦት ሀያ በዓል ተብሎ ትልልቅ ሰዎች ተፈተዋል። እኛ ማንም ሰው ተቆርቶላቸዋል ወይ ይቅርታ ወር በክስ መቋረጥ እኛ እሱ ቅሬታ የለንም። እነዛ ሰዎች ለሀገር መግባባት ጠቅመው እኛ ለሀገር መግባባት ማንጠቅመው በምን መስፈርት ነው? እኛም ለሀገር መግባባት እንጠቅማለን። እንደውም ንጹህ ነን ብለን እናምናለን። ንጽህናችን ክርክር ውስጥ አንገባም፣ ግን እኛም ለሀገር መግባባት እንጠቅማለን። እኛ ቤተሰቦቻችን ሀገርን አገልግለዋል፣ ነጋዴዎች ከሆኑ ግብር ከፍለዋል። ስለዚህ እኩል ይታዩልን ይገባል። አሁን እዛ ደርሰናል። ስለዚህ መንግስት፣ የሚመለከተው አካል ሁሉ ይቅርታ፣ አንድ አባት ለልጁ ይሄኛውን ይቅርታ፣ ሁለቱም ጥፋት አጥፍተው አንዱን ገርፎ አንዱን ዝም ብሎ ሊያልፎ አይገባም። ወይ ሁለቱንም ይገርፋል ወይ ሁለቱንም በምህረት ያልፋል። ስለዚህ ይታይልን ነው። ዞሮ ዞሮ መጨረሻ ላይ ደግሞ አሁን መንግስት በቅርቡ የምህረት አዋጅ ብሎ ለፓርላማ መርቶት የፓርላማ ወደ ህግና ወደ ፍትህ ቋሚ ኮሚቴ መርቶታል። እሱ ውስጥ እነሱም ደግሞ ይሄንን ግምት ውስጥ እንዲያስገቡልን ይገባል።
እዚህ ያላችሁት አሁን ስንት ቤተሰብ ተወክላላችሁ? እዚህ ያላችሁት በቁጥር
162 የፈረም ነው። በአጠቃላይ ግን ከ150 በላይ እንወክላለን።
በተመሳሳይ ጊዜና ጉዳይ ከታሰሩት መካከል ወደ 15 የሚጠጉ ሰዎች መለቀቃቸውን የሚገልጹት እነዚህ ቤተሰቦች እኛ ግን በእኩል አይን አልታየንም፣ ፍትህ ተጓሎብናል ይላሉ። ባለቤቷ በሰኔ 2009 የታሰረባት መቅደስ ቁባይና ሌሎቹም አቤቱታ አቅራቢዎች ይህንኑን የሚያብራሩት
ሲጀመር መጀመሪያ አቤቱታውን የጻፍነው ለጠቅላይ ሚኒስትር ዶክተር አብይ ነው። እሳቸው ነው መልስ እንዲሰጡን የፈለግ ነው። የአቤቱታ ክፍል ተብሎ ሌሎች ቢሮዎች ምላሽ አጥጋቢ ያልሆነ ምላሽ እየሰጡን ነው እንጂ ያለው አሁንም ቢሆን ሁላችንም እንደተናገርን ፍትህ ነው የምንፈልገው። እኛ የቸገርን ፍትህ ነው እንዲፋጠንልን ነው የምንፈልገው። ያለ ምንም ነገር አመት ሁለት አመትና ሶስት አመት መቆየት ቤተሰብ መበተን ነው፣ ለሰው ህይወት አለማሰብ ነው። ይሄን ነገር መንግስት አይቶ ለእኛ አስቸኳይ መፍትሄ እንዲሰጠን ነው የምንፈልገው።
ምንድን የታሰረብሽ አንቺ?
ባለቤቴ።
ወንድማቸው እንደታሰረባቸው የገለጹት አቶ አንድነት ሽፈራው ደግሞ ጥያቄያችን በእኩል አይን የመታየት ነው ብለዋል።
አንደኛ ጠቅላይ ሚኒስትሩ በሚያደርጓቸው ንግግሮች ውስጥ ከሚጠቅሷቸው ነገሮች አንዱ ሁሉም ዜጋ በህግ ፊት እኩል ነው፣ ኢትዮጵያ ማለት አንቺ፣ አንተ፣ እኔ ነን ብለዋል አይደለ? እዚህ ጋር ይሄንን ካደረጉ በኋላ ደግሞ ማለት ነው የምህረትና የቅርታ ጥያቄዎች ሲመጡ አንዱ እየወጣ አንዱ የሚቀርበት ምንም ምክንያት የለም። ሁላችንም ለሀገሪቷ ጠቃሚዎች ነን፣ ሁላችንም ለሀገሪቷ ዜጋዎች ነን። ኢትዮጵያ የምትቆመው ሁላችንም በምናዋጣው ነገር ነው። ይህ የቀረበው የይቅርታ እናንትን በምን መስፈርት ነው? ትናንትና በተመሳሳይ ክስ ተከሰው የነበሩ ሰዎች አሉ። በተመሳሳይ ክስ ተከሰው የነበሩ ሰዎች ከመሃላቸው ፒክ እየተደረጉ የተወሰኑ ሰዎች ሲወጡ እዛ የቀሩት ሰዎች ማለት ነው ምንድን ነው ምክንያቱ? መስፈርቱ ምንድን ነው? ሁለተኛ ነገር ደግሞ ይህንስ የሚሰራው ማን ነው?
ከታሳሪዎቹ መካከል ስኳርን ጨምሮ ሌሎች ህክምናዎችን የሚወስዱ እንደሚገኙበት የገለጹ ቤተሰቦችም በዚያ መቆየታቸው እንደሚያሳስባቸው ጠቅሰዋል። በጉዳዩ ላይ ከጠቅላይ ሚኒስትር ጽፈት ቤትና ከፌደራል ጠቅላይ አቃቤ ህግ ምላሽ ለማግኘት ያደረኩት ጥረት እስካሁን አልተሳካም። ታሳሪዎችን በይቅርታና ክስ በማቋረጥ የመፍታት ሂደት እንደሚቀጥል በቅርቡ ለአሜሪካ ድምጽ የገለጸው የፌደራል ጠቅላይ ዋና አቃቤ ህግ መስፈርቶቹንና የሚፈቱበትን ቅደም ተከተል በተመለከተ ግልጽ ያለ ማብራሪያ አልሰጠም። ተቃዋሚዎችና የፖለቲካ ተንታኞች መንግስት ታሳሪዎችን መፍታት ያለበት በአንድ ጊዜና በአጠቃላይ ምህረት እንደሆነ ሲገልጹ ቆይተዋል። የኢትዮጵያ ፓርላማ የምህረት አሰጣጥና አፈጻጸም በተሰኘ ረቂቅ አዋጅ ላይ ሰሞኑን መነጋገር መጀመሩ ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የሮመዳንን የዕለት ዕለት የጾም ፍቺ ምክንያት በማድረግ ፕሬዚደንት ትራምፕ ባለፈው ረቡዕ ዋይት ሀውስ ውስጥ የራት ግብዣ አድርገው ሲያበቁ የማፍጠር ስነ ስርዓት አስተናግደዋል። ይህም ወደ ስልጣን ከመጡ ማለት ፕሬዚደንት ትራምፕ ለመጀመሪያ ጊዜ እንደሆነ ተነግሯል። በተጋባዦቹ የስም ዝርዝር ውስጥ ታዲያ ዲፕሎማቶች አሉበት። የራሳቸውን የማፍጠሪያ ምሽት ከዋይት ሀውስ ውጪ ያዘጋጁትን ሙስሊም አሜሪካውያንን ግን እንዳላካተተ ተጠቁሟል። ዝርዝሩ በፓትሲ ዊንዳ ኩስዋራ ዘገባ ውስጥ ይገኛል። አዲሱ አበባ ያቀርበዋል።
በዚህ ሳምንት ከዋይት ሀውስ ይፋ የሆነው መልእክት ፕሬዚዳንት ትራምፕ ስለ ሮመዳን ጾም ያስተላለፉት ነበር።
በዚህ ምሽት ስብሰባችን ከዓለም ትልቁን የተቀደሰ መንፈሳዊ የባህል ወር እናከብራለን። ማፍጠር የቤተሰብን አንድነት የሚያመለክት ከፍተኛ መንፈሳዊ ስብስብ ነው። እዚህ ለተገኛችሁና በመላው ዓለም ላላችሁ ሙስሊሞች ሁሉ ረመዳን ሙባረክ።
በፕሬዝዳንታዊው የምረጡኝ ዘመቻ ወቅት በእስልምና ላይ የነበራቸውን አቋም ለወጥ ባደረገ መልኩ ሲናገሩ ደግሞ ሙስሊሞች በጠቅላላ ወደ ዩናይትድ ስቴትስ እንዳይገቡ መልእክት አስተላልፋለሁ ብለዋል። ይህም ፕሬዝዳንት ሆነው ዋይት ሀውስ ሊገቡ ወር ሲቀራቸው በሰባት የእስልምና እምነት ተከታይ አገሮች ነዋሪ ለሆኑ ሙስሊሞች ያስተላለፉት መልእክት ነበር። የዩናይትድ ስቴትስ ፕሬዝዳንቶች ላለፉት 20 ዓመታት ዋይት ሀውስ ውስጥ የማፍጠር ሥነ ሥርዓት አስተናግደዋል። ትራምፕ ያን የቆየ ባህል ባለፈው ዓመት ሽረውታል። የዋይት ሀውስ ተጋባዦች የዚህን ዓመት የሮመዳን ሲያፈጥሩ ከፕሬዚዳንቱ ጎን ለተቀመጡት ለኢንዶኔዥያው አምባሳደር ቡዲ ቦወሌ ኮስኖ ግን ጥሩ ስሜት ሰጥቶ ነበር።
አሜሪካ በመላው ዓለም ለሚገኘው ሙስሊም ማህበረሰብ ወዳጅ መሆኗን ፕሬዚዳንት ትራምፕ ጠንካራ መልእክት ለማስተላለፍ የሞከሩ ይመስለኛል። ይህም መልእክት ጥሩ ተቀባይነት እንደሚኖረው አምናለሁ።
በሮመዳን ፍቺ የሚደረገውን የማፍጠር ስነ ስርዓት ማስተናገድ አክራሪነትን ለመዋጋት ለሚሻ አንድ የዩናይትድ ስቴትስ ፕሬዚዳንት ከፍተኛ ጠቀሜታ እንዳለው በውጭ ጉዳይ ሚኒስቴር የሙስሊሙ ማህበረሰብ የቀድሞ ተወካይ ፋራ ፖንዲት ይገልጣሉ።
You cannot eradicate that kind of threat with just hard power. You have to use soft power.
ያን የአክራሪነት ስጋትና ዛቻ በኃይል ማስወገድ አይቻልም። የተለሳለሰ አካሄድም ያስፈልጋል። የአክራሪነት ሪዮተ ዓለምን ለማስወገድ መከተል ያለብን ስትራቴጂም እነርሱ ከሚለው ይልቅ እኛ የሚለውን ሀረግ መጨመር ግድ ይላል። አሜሪካ ደግሞ ከእስልምና ጋር ጦርነት ላይ አለመሆኗም ግልጽ ሊሆን ይገባል።
በአሁኑ ዓመት ዋይት ሀውስ ውስጥ ያፈጠሩ ተጋባዦች ውስጥ አሜሪካውያን ሙስሊም ድርጅቶችን የተወከሉ እንግዶች አልነበሩም። ይልቁንም እነዚህ ሙስሊም አሜሪካውያን ዋይት ሀውስ ውጪ የራሳቸውን ምሽት አዘጋጅተው አፍጥረዋል።
If the President of the United States wants to engage with the American Muslim
የዩናይትድ ስቴትሱ ፕሬዚዳንት ከአሜሪካውያን ሙስሊም ማህበረሰብ ጋር መቀላቀል ወይም መቀራረብ ከፈለጉ ሚዛን ባለው መንገድ በእኩል አይን ሊመለከቱን በተገባ ነበር። ያን ግን አላደረጉም።
የሙስሊሙ ማህበረሰብ መሪ ጆሃሪ አብዱል ማሊክ።
አድማጮች የምትከታተሉት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና
ቆንጂት ታየነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። የጥያቄው መልስ
በኢትዮጵያ ስለ ህዝብ ከመኖሪያው መፈናቀልና መፍትሄዎቹ መልስ የሚሰጡን ዶክተር ያዕቆብ ኃይለማርያም መሆናቸውን ስናሳውቅ ሰሞነኛ በሆነው የኢትዮ ኤርትራ ጉዳይ ላይም መልስ ይስጡን የሚሉ ጥያቄዎች ከአድማጮቻችን ቀረቡ። በተለይም በአሰብ ወደብ ታሪካዊ ባለቤትነት ላይ ዶክተር ያዕቆብ አሰብ የማናት የሚል መጽሐፍ አስነብበዋል። በተለያዩ ጊዜያትም ጽሑፎች አቅርበዋል። ዶክተር ያዕቆብ እንደ አውሮፓውያን ዘመን አቆጣጠር በ1990ዎቹ የሩዋንዳን የዘር ፍጅት ለመዳኘት የተቋቋመው ዓለም አቀፍ ችሎት ከፍተኛ አቃቤ ሕግ ነበሩ። በድንበር ጉዳይ ተመሳሳይ ታሪክ ባላቸው በናይጄሪያና ካሜሩን መካከል በተካሄደው የድንበር መካለልም የተባበሩት መንግሥታት ድርጅት ሠራተኛ ሆነው አገልግለዋል። ወደ ክፍል አንድ ለጥያቄው ፕሮግራም እናልፋለን። አዘጋጅና አቅራቢዋ ትዝታ በላቸው ናት። የአድማጭ ጥያቄ አስቀድማለች።
ሰላም ቪዎች፣ ጥያቄ ኢትዮጵያ በምስራቅ አፍሪካ ዳርቻ ያለች ሀገር ሆና ለምንድን ነው ያለ ባህር በር እንድትቀር የተወሰነው? እንደሚታወቀው በዘመናት ጅቡቲን ጨምሮ አሰብ፣ ምጽዋም ኢትዮጵያ እንደነበረች ታሪክ ይመዘግባል። ግን የትኛው የአፍሪካውያንም የዓለም አቀፍ ሕግ ነው ያለ ባህር ዳርቻ ትቅር ብሎ ያለው? ወይስ የውጭ ወራሪዎች ወይም የቀኝ ገዢዎች የቆየ ፍላጎት ከሆነስ የሚል ጥያቄ ለመጠየቅ ወዳለሁ። ወንደሰን ግዛው ነኝ ከቦንጋ ከፋ።
እሺ፣ የአቶ ወንድወሰንን ጥያቄ መሰለ በአሰብ ላይ እንደ አጠር ያለ ገለጣ እንዲያደርጉልን የሚጠይቅ እንዲሁም ከአቶ ጌታነህ በኢሜይል ደርሶናል። በፌስቡክ ደግሞ ሻምበል ሀብቴ አሰብ የኢትዮጵያ እንደሆነ ብዙ ጊዜ በመረጃ ይጠቁማሉና በዚህ ላይ አንድ ሀሳብ እንዲሰጡን የሚል ጥያቄ አቅርበዋል። አቶ አበበ ተፈራ መኮንንም እንዲሁ ተመሳሳይ ጥያቄ አቅርበዋልና ስለ አሰብ ወደብ በእርሶ ምርምር መሰረት ያሉትን ሀሳብ ያካፍሉን።
እንግዲህ የአሰብ መነሻ ሮቢታኖ የሚባል የጣሊያን ኩባንያ ከሱልጣን ኢብራሂም ከአፋሩ ሱልጣን ገዝቶት ነበር። የንግድ መርከብ ማቆሚያ ነበረ። በዚያን ጊዜ አጼ ምኒልክ የግዛታቸው ወሰን ለዓለም ሕዝብ አስተዋውቀዋል። ወሰኔ እስከ ቀይ ባህር ይደርሳል፣ በምዕራብ እስከ ሱዳን ይዘልቃል ብለው አስታውቀዋል። በዚያን ጊዜ እንግዲህ ቁጥጥር የለም። የአፋሩ ሱልጣን አጼ ምኒልክ ሳያውቁ ወይንም የእሳቸው መንግስት ሳያውቅ ያንን ወደብ ሸጠው። ከዛ በኋላ ከ15 ዓመት በኋላ ነው ኤርትራ የሚባል አገር ተፈጠረ እና በዚያን ጊዜ ኤርትራ የሚባለው በጣሊያኖች እጅ ተይዞ ነበር እና ጣሊያኖች አሰብን ወደ ኤርትራ አጠፉት። መነሻው እንደዚያ ነው። አሰብ አሁን ኤርትራ ነጻ በምትወጣበት ጊዜ የኤርትራ አካል አልነበረችም። አሰብ በዚያን ጊዜ ራስ ገዝ ነበረች እና በ1964 ዓ.ም የአፍሪካ ህብረት ያወጣው አንድ ደንብ አለ። ማንም ቅኝ ግዛት የሆነ ሀገር ነጻ ሲወጣ የያዘውን መሬት ብቻ ነው ይዞ ነጻ የሚወጣው እና ኤርትራ የኢትዮጵያ ቅኝ ግዛት ነኝ ስትል ለብዙ ዓመት ተከራክራለች እና እውነትም ቅኝ ግዛት ከሆነች ቅኝ ግዛት መሆኗን ካመነች ነጻ የምትወጣው ያንን የያዘችውን መሬት ነጻ በወጣችበት ጊዜ የያዘችውን መሬት ነበረ ይዛ ነጻ መውጣት የነበረባት። በዛን ጊዜ ደግሞ አሰብ የኤርትራ አካል አልነበረም፣ ራስ ገዝ ነበረ። ብዙም ጊዜ ደግሞ የወሎ አካል ነበር። ስለዚህ ኢትዮጵያ በሚገባ በአሰብ ላይ ተገቢ እና ህጋዊ የሆነ መብት ነበራት። ግን ኢህአዴግ በተለይ አቶ መለስ በእውነት እጃቸውን ታጥበው ያስረከቡት ጉዳይ ነው።
ዶክተር ያዕቆብ እንግዲህ ኢህአዴግን እና ኢፒኤልኤፍን የኤርትራ ሀርነት ግንባርን ያደራደሩት ሀርማን ኮሆን የሚባሉ የአሜሪካ ውጭ ጉዳይ ሚኒስቴር የአፍሪቃ ጉዳይ ረዳት ሚኒስትር የነበሩት እሳቸውም ብዙ ጊዜ ይናገራሉ። ኢትዮጵያን ወክሎ የተደራደሩ ባለስልጣናት አሰብን ለምን እንዳልጠየቁ ገርሞኛል እና ካለኝም ቅራኔ ወይንም ጸጸት ኢትዮጵያ ያለ ወደብ መቁረቷ ነው እያሉ ይናገራሉ። ሰሞኑን ደግሞ አንድ አዎንታዊ የሆነ እርምጃ ተወስዷል። ከኤርትራ ጋር ግንኙነቶችን ለማሻሻል የኢትዮጵያ መንግስት ተያዘ የተባለውን የባድመ ድንበር ለመልቀቅና ግንኙነቶችን ለማሻሻል በሁለቱ ሀገሮችና ህዝቦች መካከል እርምጃ ወስዷልና ከዚህ ጋር ተያይዞ ምን ለውጥ መጠበቅ ይቻላል? ስለ አሰብ
እንግዲህ አሁን ኤርትራ ባድመ ወደ ኤርትራ እስካልታጠፈ ድረስ በምንም አይነት አልደራደርም ብለዋል ነበር። አሁን ጠቅላይ ሚኒስትር ዶክተር አብይ አለ ቅድመ ሁኔታ የድንበር ኮሚሽኑ ውሳኔ እንቀበላለን ብለዋል። የድንበር ኮሚሽኑ ውሳኔ መሰረት በ1900 ዓመተ ምህረት አጼ ምኒልክ በፈረሙት ውል ከጣሊያን ጋር በፈረሙት ውል መሰረት ባድመ ወደ ኤርትራ ይታጠፋል። ግን የድንበር ኮሚሽኑ ሁለት ኃላፊነት ነበረ። አንደኛው በወረቀት ላይ ወሰኑን ማስመር ነበር። ሁለተኛው ደግሞ ይሄ እንግዲህ ዲሊሚቴሽን ይባላል። ሁለተኛው ደግሞ በአካል ተገኝቶ በቦታው ችካል መትከል ይደነግግ ነበር። ሁለተኛው ኃላፊነት ይሄ ነበር። ችካል ከመተከሉ በፊት በወረቀት ከተካለለ በኋላ አቶ ኢሳያስ የሰላም አስከባሪ ቡድንን ከዛ አስወጣ። ቡድን ሲያስወጣ የድንበር ኮሚሽኑ አባላት በምን ለደህንነታችን ስጋት ነው በሚል ጥለው ወጡ እና ችካል አልተተከለም እስከ ዛሬ ድረስ። እና አሁን ዶክተር አብይ አለ ቅድመ ሁኔታ እንቀበላለን ሲሉ የግድ ቁጭ ብሎ መነጋገር መደራደር ያስፈልጋል። ምክንያቱም ያ በካርታ የተሰመረው ቤተ ክርስቲያንና መቃብር ይለያል፣ ትምህርት ቤት ለሁለት ይከፍላል። ይሄ ሊሆን የሚችል ነገር አይደለም። ስለዚህ በአካል ተገናኝቶ ድርድር ማድረግና ችካል በሚተከልበት ጊዜ እንዲህ አይነት ጉራማሌ ሁኔታ ሲፈጠር መደራደር ያስፈልጋል፣ ወደ ስምምነት መድረስ ያስፈልጋል። እንግዲህ ኤርትራ ይህንን ለማድረግ ፈቃደኛ ነች ወይ? አሁን ኤርትራን ከሆነ ከዚህ በፊት እንደምትለው አይ እኔ ውሳኔውን እንደወረደ ነው መፈጸም ያለብን ነው የምትለው። እንግዲህ ተማሪ ቤት ለሁለት ተከፍሎ መቃብርና ቤተ ክርስቲያን ተለይቶ ነው ማለት ነው። ምናልባት የዚህ የናይጄሪያና የካሜሩን ተሞክሮ ጉዳዩን ሊያብራራው ይችላል። እኔ በዚህ በሁለቱ መካከል በተፈጠረው የውዝግብ ምክንያት የህግ አማካሪ ተብዬ ተቀጥሬ ነበረ በተባበሩት መንግስታት። ያንን በምናካልልበት ጊዜ በወረቀት ስናካልል ምንም የታየን ነገር የለም። በኋላ ግን በቦታው ተገኝተን ችካል ስንከክል አንድ ቤት ለሁለት ይከፍላል መስመሩ እና ናይጄሪያኖችና ካሜሩኒያኖች ተስማምተው ቤቱ ወደ አንዱ እንዲታጠፍ፣ ሌላው ደግሞ ወደ ካሜሩን እንዲታጠፍ፣ ናይጄሪያ ደግሞ በለውጡ ሌላ ይሰጠዋል በሚል ተስማሙ። አሁንም ባድመም ላይ ቢሆን የግድ እንዲህ አይነት ድርድር መደረግ አለበት። ድርድሩ ደግሞ ዋናው በኢትዮጵያና በኤርትራ መካከል ሰላም ሰፍኖ የሚኖረው የኢትዮጵያ የባህር በር መብት እስከተገበረ ድረስ ነው። ይሄ ዘላለማዊ ጥያቄ ነው ለኢትዮጵያ። 110 ሚሊዮን ህዝብ በእግር መንገድ ርቀት የባህር በር ተዘግቶበት ሊኖር አይችልም። በጣም በጣም አስቸጋሪ ሁኔታ ነው የሚፈጥረው። ዛሬ ለምሳሌ ለጅቡቲ በቀን $2 ሚሊዮን ነው የሚከፈለው። በአመት $2 ቢሊዮን በላይ ነው የሚከፈለው። እንዲያውም ጅቡቲ በዓለም በጣም ውድ ከሚባሉ ወደቦች አንዱ ነው። ስለዚህ አሁን በድርድሩ ጊዜ ባድመንም በሚያስረክቡ እናስረክባለን ብለዋል። በሚያስረክቡበት ጊዜ የኢትዮጵያ የባህር በር ጥያቄ መመለስ አለበት። በእውነት ዘላቂ ሰላም ከተፈለገ፣ ወንድማማችነት ከተፈለገ በዛ አይነት ነው መፈታት ያለበት።
ዶክተር ያዕቆብ ኃይለማርያም ለሰጡኝ ማብራሪያ በአድማጮቼ ስም በጣም ነው የማመሰግነው።
እሺ፣ እኔም አመሰግናለሁ። በአሁኑ ጊዜ እንግዲህ በሀገራችን የነጻነት የዲሞክራሲና የፍትህ ጮራ ተስፋ ተንጸባርቋል። ተስፋ ነው የምለው እስካሁን ድረስ። ያ ተስፋ ያጨለመው ምንድን ነው? በየጊዜው ከየአካባቢው የሚባረሩ በጎሳቸው ምክንያት የሚባረሩ ኢትዮጵያውያን ሁኔታ በእውነት በጣም ተስፋችንን አጨልሞታል። ከነኚህ ከነጻነት ከዲሞክራሲ ትግል በበለጠ ይሄ በጣም ዋጋ የሚሰጠው ነገር ነው እና ጠቅላይ ሚኒስትር ዶክተር አብይ አጽንኦት ሰጥተው እንዲከታተሉት የሚገባ ነገር ነው።
ዶክተር ያዕቆብ ኃይለማርያም ስለ ሕዝብ ከመኖሪያው መፈናቀል ለአድማጮች የሰጡት መልስ በነገው ዕለት ይቀርባል። እንድታደምጡ ከወዲሁ እንጋብዛለን።
ዝግጅታችን ይቀጥላል። አፍሪካ ነክ ርዕሶች አይደለም አርብ ነውና አፍሪካ በጋዜጦች ነው አሁን የሚቀርበው። አዘጋጅና አቅራቢ አዳነች ፍሳሐዬ።
አፍሪካ
በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ከኤርትራ ጋር እርቅ ለመፍጠር የሰላሙን ስምምነት ተቀበለች። ኢትዮጵያ የውጭ ባለሀብቶችን ለመሳብ ለውጥ አደረገች። አንድ አዞ በማጥመቅ ስነ ስርዓት ላይ የነበሩ ቄስን መግደሉ ተዘገበ የሚሉት ርዕሶች ናቸው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ቢቢሲ ማለት የብሪታንያ ዜና ስርጭት ኮርፖሬሽን ኢትዮጵያ ከኤርትራ ጋር ሰላም ለመፍጠር ስላደረገችው ውሳኔ ሲዘግብ ከ16 ዓመታት በፊት የሁለቱን አገሮች ድንበር ኮሚሽን የሰጠውን ውሳኔ እንደምትቀበል ማስታወቋን ዘግቧል። በውሳኔው መሰረት ባድመ የመሳሰሉት አከራካሪ ግዛቶች ለኤርትራ እንዲሰጡ ተበይኗል ይላል። ይህ ውሳኔ ከ20 ዓመታት በፊት በኢትዮጵያና ኤርትራ መካከል ጦርነት የጫረውን ጠብ ያከትማል ማለት እንደሆነም የቢቢሲው ዘገባ ጠቅሷል። በሁለት ዓመታቱ የጦርነት ጊዜ በሁለቱም በኩል በአስር ሺዎች የሚቆጠሩ ሰዎች አልቋል። የኢትዮጵያ መንግሥት ስለ ድንበሩ አከላለል እንነጋገር በማለት እስካሁን ባለው ጊዜ ከባድመ ሳይወጣ ቆይቷል። ኤርትራም መጀመሪያ ግዛታችን ይመለስና ከዛ በኋላ እንነጋገራለን በማለት ኢትዮጵያ ግዛቴን ይዛለች በሚል ስትከስ ቆይታለች ይላል የቢቢሲ ድረገጽ ላይ ወጣው ዘገባ።
የኤርትራ መንግሥት ካለምንም ቅድመ ሁኔታ ተመሳሳይ አቋም መውሰድ ይኖርበታል። ለረጅም ጊዜ ያጣነውን የሁለት እህትማማች ሀገሮች ሰላምን በፊት ወደ ነበረው ለመመለስ ያቀረብነውን ጥሪ መቀበል አለበት ሲል የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር በፌስቡክ ላይ መልእክት ማስተላለፉን ዘገባው ጠቅሷል። ኤርትራ ኢትዮጵያ የድንበር ኮሚሽኑን ውሳኔ ካለምንም ቅድመ ሁኔታ እስካልተገበረች ድረስ የምንነጋገረው ነገር የለም ስትል ቆይታለች። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስልጣን እንደያዙ ከኤርትራ ጋር ሰላም የማውረድ እቅድ እንዳላቸው በማስታወስ የቢቢሲው ድረገጽ ዘገባውን ደምድመዋል።
ብሉምበርግ የዜና አገልግሎት በበኩሉ በህዝብ ብዛት ከአፍሪካ ሁለተኛ የሆነችውና በፈጣን ኢኮኖሚ እድገት ከአገሪቱ ቀዳሚው ቦታ የያዘችው ኢትዮጵያ የውጭ መዋለ ንዋይ እየጋበዘች ናት ይላል። ጽሑፉ አያይዞም እስካሁን ባለው ጊዜ ዝግ ሆና የቆየችው ኢትዮጵያ ባለፈው ማክሰኞ የመንግሥት ይዞታ በሆነው ቴሌኮም፣ በኤነርጂ ማመንጫና በአቪዬሽን ኩባንያዎች ባለሀብቶች አክሲዮን እንዲገዙ ኢትዮጵያ መጋበዟን ዘግቧል። በእንዲህ አይነት ግዙፍ ገበያ እንዲህ አይነት ተደራሽነት ማግኘት ደግሞ በቀላሉ የማይገኝ ዕድል ነው ሲልም አክሏል። እንዲህ አይነቱን ፍሰት ወደ ሐዲድ መንገድ፣ ወደ ስኳር ፋብሪካና ወደ ኢንዱስትሪ ፓርኮችም እንደሚዳረስ፣ ይህ ደግሞ በጉጉት ሲጠበቅ የነበረው የገበያ ለውጥ መሆኑንም አውስቷል።
ጠቅላይ ሚኒስትር አብይ ስልጣን ከያዙ ወዲህ የሀገሪቱ ወታደራዊ ኃይል በኢኮኖሚ ያለውን ሚና ለመቀነስ እርምጃ ወስደዋል። ከኤርትራ ጋር ያለውን ጠብ በሰላም ለመፍታት ወስነዋል። የወቅቱ ጠቅላይ ሚኒስትር ስልጣን ከያዙ ወዲህ የፖለቲካው ድባብ ተሻሽሏል ይላል የብሉምበርግ ዘገባ። ኢህአዴግ ስልጣን ከያዘ ወዲህ በዘረጋው የመሰረተ ልማት ውጥን ምክንያት በ6.4 ቢሊዮን ዶላር የሚገነባው የታላቁ ህዳሴ ግድብንም ጨምሮ የኢትዮጵያ ኢኮኖሚ ካለፈው አስርተ ዓመት ወዲህ ከማንኛቸውም የአፍሪቃ ሀገሮች በላቀ ፍጥነት ለማደግ አስችሏል ይላል ዘገባው። የኢኮኖሚው ለቀቅ ማለት ትልቅ የመሰረተ ልማት ውጥኖች ወደ 2 አሃዝ የሚጠጋው የኢኮኖሚ እድገት እንዲሁም ማራኪ የስራ ኃይሏ ከአዲሱ ንቁ አመራር ጋር ተዳምሮ ኢትዮጵያ ለውጭ ባለ ሀብቶች እንቅልፍ ላይ ያለች ግዙፏ የአፍሪቃ ኃይል ልትሆን እንደምትችል ብሉምበርግ የዜና አገልግሎት አስገንዝቧል።
ለባለ ሀብቶች ችግር የሚሆነው የቀድሞውን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ከስልጣን እንዲሰናበቱ ያስገደደው ህዝባዊ መነሳሳትና ብሔር ተኮር ኃይል ተጠቃሚነት መሆኑን ዘገባው ማውሳቱ አልቀረም። መንግስት የአገሪቱን ኢኮኖሚ ለባለ ሀብቶች ለቀቅ ቢያደርግም መዋለ ንዋይ አፍሳሾች አብዛኛውን የአክሲዮን ድርሻ ሊያገኙ እንደማይችሉ ግልጽ አድርጓል። የባንክ ዘርፉም ለውጭ ባለሀብቶች ዝግ ሆኖ እንደሚቀጥል የብሉምበርግ ዘገባ ጠቅሷል።
የኢትዮጵያ ኢኮኖሚ 80 ቢሊዮን ዶላር መሆኑን የጠቆመው ብሉምበርግ ከሰሃራ በመለስ ካሉት የአፍሪካ ሀገሮች የአክሲዮን ልውውጥ ባለመኖር ሁለተኛው ትልቁ ኢኮኖሚ እንደሆነ የብሉምበርግ ዘገባ ጠቅሶ ቀዳሚዋ አንጎላ መሆኗን አውስቷል። የኢትዮጵያ ቴሌኮም 60 ሚሊዮን የተንቀሳቃሽ ስልክና የየብስ ስልክ ተገልጋዮች ያሉት ግዙፍ ኩባንያ ሲሆን ከአፍሪቃ ትልቁ ከሚባለው የናይጄሪያ ኤምቲኤን ኩባንያ ጋር የሚመጣጠን ቢሆንም ገበያው ብዙም አልተገባበትም ይላል ዘገባው። የኢትዮጵያ አየር መንገድ ግን ከአህጉሪቱ እጅግ የተሳካለት ኩባንያ ነው። ከአዲስ አበባ ተነስቶ ወደ 70 የሚጠጉ ከአፍሪቃ ውጭ የሆኑ የዓለም ሀገራት መዳረሻዎች እንዳሉት
በአህጉሪት ውስጥ ደግሞ 60 የሚሆኑ መዳረሻዎች እንዳሉት የብሉምበርግ የዜና አገልግሎት ዘገባ ጠቅሷል።
ኒውስ ዊክ ላይ የወጣ ዘገባ ደግሞ ባለፈው እሁድ ኢትዮጵያ ውስጥ በተካሄደ የማጥመቅ ስነ ስርዓት አዞ በድንገት የሃይማኖት መሪን አጥቅቶ እንደገደላቸው ዘግቧል። ዶቼ እሸት የተባሉ የፕሮቴስታንት ቄስ 40 ምንጭ ከተማ አጠገብ በሚገኘው አባያ ሐይቅ ላይ ሰዎችን በማጥመቅ ስነ ስርዓት ላይ ነበሩ። 80 የሚሆኑ ሰዎችን ለማጥመቅ ተገኝተው ነበር። ነገር ግን አንድ ሰው ብቻ እንደተጠመቀ አዞ ዘሎ ቄሱን በማጥቃቱ ለሞት ተዳረጉ። የአካባቢው ነዋሪዎች አሳ አስጋሪዎችና ምዕመናኑን ቄስ ዶችን ለመርዳት ሞክረዋል። ነገር ግን እግራቸው፣ እጃቸውና ጀርባቸው ላይ በደረሰባቸው ከባድ ጉዳት ምክንያት ሕይወታቸው ማለፉን የፖሊስ መኮንን እውነቱ ካንኮ ገልጸዋል። አዞው አስከሬናቸውን እንዳይወስድ ሲሉ በአሳ ማስገሪያ መረብ ውስጥ አስገብቶ እንደተከላከሉ የኒውስዊክ መጽሔት ዘገባ ጠቅሷል።
አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
የፕሮግራም ማሳሰቢያ።
በፖለቲካ ዓለም ውስጥ እኮ እንደው አንድ ሰው ስለወደድ ነው ስላደነቀ በሁሉም ነገር እንስማማለን ማለት አይደለም። ኢትዮጵያ ሀገራችን ባለፉት 27 ዓመት እኮ እንደዚህ የቆየችው በዚህ ስርዓት ስለሆነ እኮ ነው እንጂ ይህ ስርዓት ከመምጣቱ በፊት እኮ 17 ተገንጣይ ድርጅት የነበረበት በጦርነት ስንት ህዝብ አልቆ እኮ ነው እዚህ ደረጃ ላይ ይመጣል። በዛ ሰዓት እንደ አማራጭ ሆኖ ቀርቦ በዛ ጊዜ የነበረው የፖለቲካ ፓርቲ መቼም በላይነት ነበረው። ይህንን ስርዓት ዘርግቶ ይኸው ለዚህ ቆይተናል። ይሄ ቋንቋና ዘውግ መሰረት ያደረገው እኮ የፌዴራል ስርዓት ወይም ያልተማከለ የፖለቲካ ስርዓት በዓለም ላይ እኮ ብዙ ሀገሮች አሉ። ህንድ፣ አውሮፓ በደንብ አጣምረው እየሄዱበት ያለ ኢትዮጵያም ውስጥ የማይሰራበት ምን ምክንያት የለም።
ጥያቄው ያለው ፌዴራል ወይም አህዳዊ መንግስት መሆኑ አይደለም። ጥያቄው ያለው አሁን ኢትዮጵያ ባለችበት ሁኔታ በአብዮታዊ ዲሞክራሲያዊ ስር ማለት ነው። አሁን ኢህአዴግ እያራመደ ያለው ዲሞክራሲያዊ ማዕከላዊነት ይሄ የዘውግ ፌዴራሊዝም እንዴት አብሮ ይሄዳል የሚለው ጥያቄ ነው ያልተፈታው። እና እስካሁንም ቤተ ሙከራ ነው እንጂ ኢትዮጵያ የሆነችው መፍትሄ አልሆነም ይሄ ፌዴራሊዝም። ይህንን ደግሞ ከራሳቸውም እየሰማን ያለንበት ሁኔታ ነው። በምን በቲዮሪ ወይም በጽንሰ ሀሳብ ሳይሆን በተግባር ተሞክሮ ከሌሎች ከዚህ በፊት ከነበሩት የበለጠ ግጭትን የፈጠረ በኢትዮጵያ ጎሳዎች መካከል ተብሎ ተነግሯል። ያ ብቻ አይደለም።
የተሃድሶ ለውጥ በኢትዮጵያ እድሎችና ፈተናዎች፣ በጠቅላይ ሚኒስትር አብይ አህመድ የሚመራው አስተዳደር አመጣዋለሁ የሚለውና እንዲያመጣ የሚጠበቀው ለውጥ እና ምላሽ፣ የሁለት ወገን እይታዎች ለመቃኘት የታለሙ ጭብጦች ላይ ያተኮረ ተከታታይ ክርክር ነገ ይቀርባል። ተከራካሪዎች አቶ መኮንን ካሳ ከዩናይትድ ስቴትስ የዋሽንግተን ግዛት ዋና ከተማ ሲያትል፣ እንዲሁም በኢትዮጵያ ጉዳዮች ላይ ባተኮሩ ጽሑፎቹ የሚታወቀው አቶ ክንፉ አሰፋ በኔዘርላንድስ አምስተርዳም ከተማ ነዋሪ የሆነ ጋዜጠኛ ነው። ከወዲሁን ጋብዛለን።
በኢትዮጵያና በኤርትራ መካከል ላለፉት 18 ዓመታት የዘለቀን ዝም የሰበረ አቋም ከወደ አዲስ አበባ ተሰምቷል። ኤርትራ መልስ አልሰጠችም። ለመሆኑ ይህ የኢትዮጵያ መንግሥት መግለጫ ምን ማለት ነው? ውይይት ይዘናል።
የሁለቱን አገራት ሕዝቦች ማጠናከር ይቻላል። ወቅቱ አሁን ነው ነው ብለው ወቅቱ አሁን ነው። ወቅቱ ደግሞ ፕሮአክቲቭ የሆነ ኢንቮልቭመንት ያስፈልጋል። በኤርትራንም ወገኖች በኢትዮጵያኖችም ወገኖች መመካከር፣ መተማመን፣ መደማመጥ፣ መነጋገር ያስፈልጋል እና በዚህ አቅጣጫ ከሄድን ችግሩን ማንፈታበት ምክንያት የለም። ግን አሁንም ቢሆን ቁልፉ መንግስታት ናቸው። የኢትዮጵያ መንግስት ወርውሯል ማለት ተቀብያለሁ ብሎ በግልጽ ለዓለም ነው ያወጀው። ዓለም ባለበት በገሃድ ነው፣ በድብቅ ሳይሆን ከአስመራም በኩል አንድ አይነት ምላሽ እንዲሁ ሳይውል ሳያድር ያስፈልጋል። ሳምንት ቀንና ቀንን እየወለደ ሲሄድ ሁለት ሳምንት ሶስት ሳምንት ወር ዝም ከሆነ ነገሩ ሁሉ ሊያበላሸውና ይሄንን ትልቅ ወርቃማ ኦፖርቱኒቲ ሊያዳክመውና ተቸለሰ ውሃ ሊያፈስበት ይችላል። ይችላል የሚል አስተያየት ነው የምሰጠው።
ዶክተር ብሩክ ኃይሉ በዩናይትድ ስቴትስ ኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ናቸው። የኢትዮጵያና የኤርትራ ጦርነት እንዳቆመ የኢትዮጵያ ተጠባባቂ አምባሳደር ሆነው ዋሽንግተን ዲሲ ላይ ሰርተዋል። የነበረውን ሁኔታ ለዓለም አቀፉ ማህበረሰብ በማሳወቅ በኩልም ሰፊ ድርሻ ነበራቸው።
እስማማለሁ ከዶክተር ብሩክ ጋር በዚሁ በሰላሙ ጊዜ። እንግዲህ መስማማቱ ከኛ ጋር መጀመር አለበት። መስማማበት ነገር ምንድን ነው? በግልጽ ልናገር፣ የኤርትራ መንግስት ምላሽ መስጠት አለበት። እኔ እንግዲህ በትንሹ አቅሜ እንግዲህ አሁን ይህችን እድል ተጠቅሜ የኤርትራ መንግስት፣ የእኔ መንግስት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ እንዲሰጥ እጠይቃለሁ።
ዶክተር ተስፋ ማርያም መሐሪ በለንደን ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። በኢትዮጵያና በኤርትራ ግንኙነቶች ላይ ጥናቶችን ሰርተዋል። ሁለቱ ምሁራን ሞቅ ያለ ውይይት አካሂደዋል። ከነገ በስቲያ እሁድ ከነ ሙሉ ውይይታቸው ይዘናቸው እንቀርባለን።
በዚሁ እንሰናበት።